the voice of America.
ዶክተር መረራ ጉዲና በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ጠበቆቻቸው አመልክተዋል። አቃቤ ሕግ ተከሳሽ ባቀረቡት የዋስ ጥያቄ ላይ አስተያየቱን በጽሑፍ እንዲሰጥ ፍርድ ቤት አዟል። ከዶክተር መረራ ጋር ተከሰው ያልቀረቡ ተከሳሾች በጋዜጣ እንዲጠሩ ታዟል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ልኳል።
የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዛሬ ዶክተር መረራ ጉዲና እንደቀረቡ ችሎቱን በመሰየሙ ሂደት ላይ የሌሎች ተከሳሾች ስም ማለትም ዶክተር ብርሃኑ ነጋ፣ ጀዋር መሐመድ፣ ኢሳት ወይንም የኢትዮጵያ ሳተላይት ቴሌቪዥን፣ ኦሮሞ ሚዲያ ኔትወርክ ተጠርተው በስፍራው አለመኖራቸው ተረጋግጧል። በመቀጠልም አቃቢ ሕግ ካቀረበው የክስ ማመልከቻ ላይ ዶክተር መረራ ጉዲናን የሚመለከተውን ክፍል ፍርድ ቤቱ ለተከሳሽ አንብቧል። በዚህ መሰረት አቃቢ ሕግ በዶክተር መረራ ላይ በ1996 ዓ.ም የወጣውን የወንጀል ሕግ የተለያዩ ድንጋጌዎችን በመጣስ የአድማ ስምምነት በማድረግ ሽብርና ሁከት በሀገር ውስጥ እንዲቀጥል፣ መንግስታዊና መንግስታዊ ባልሆኑ ተቋማት ንብረት እንዲወድም፣ ሕገ መንግስቱንና ሕገ መንግስታዊ ስርዓቱን በኃይል ለማስወገድ ሁከትና ብጥብጥ እንዲፈጠር በተፈጠረው ሁከትና ብጥብጥ አመራር በመስጠት የተሳተፉ በመሆኑ በዋና ወንጀል አድራጊነት በፈጸሙት ሕገ መንግሥቱንና ሕገ መንግሥታዊ ስርዓቱን በኃይል ለማስወገድ ሙከራ ወንጀል ተከሰዋል ብለዋል። ከአስቸኳይ ጊዜ አዋጅ እርምጃዎች ጋር የተያያዙ ግዴታዎችን በመተላለፍና የሐሰት ወሬዎች በማብራት ወንጀልም አቃቤ ሕግ በዶክተር መረራ ጉዲና ላይ ክስ መመስረቱን ፍርድ ቤቱ በንባብ ካሰማው የክስ ማመልከቻ መገንዘብ ተችሏል። ዶክተር መረራ ጉዲና በመጀመሪያው ክስ ብቻ እንኳን ጥፋተኛ ቢባሉ ቅጣቱ ከፍተኛ እንደሆነ ለቪኦኤ የገለጹት የሕግ ባለሙያ አቶ መሐመድ ኑር አብዱል ከሪም እንዲህ ብለዋል።
አሁን የቀረበባቸው እንግዲህ በዶክተር መረራ ጉዳይ ላይ እና በሌሎች ሰዎች አንድ ላይ ሆኖ አራት ወንጀል ክሶች ናቸው አንድ ላይ በአንድ መዝገብ የቀረቡት። አንደኛ ክስ እንደሚታወቀው በዶክተር መረራ ጉዲና፣ በአቶ ጀዋር መሐመድ እና በዶክተር ብርሃኑ ነጋ ላይ የቀረቡ ናቸው። ይሄ በወንጀል ሕጉ አንቀጽ 238 ንዑስ ቁጥር 2 ስር የቀረበ ሲሆን ይህ ወንጀል በጣም ከባድ ወንጀል ከሚባሉት ነው። ማለትም መንግስታዊ ስርዓትን በኃይል የመገልበጥ ሙከራ ተብሎ ነው የተከሰሱት። በዚህ የወንጀል ድርጊት የተከሰሰ ሰው ጥፋተኛ ከተባለ እድሜ ልክ ጽኑ እስራት ወይንም የሞት ቅጣት ነው የሚያስቀጣው።
አቃቢ ሕግ ባልቀረቡ ተከሳሾች ላይ ያለውን አስተያየት ተጠይቆ ሁለተኛ ተከሳሽ ዶክተር ብርሃኑ ነጋ ከዚህ በፊት በተለያዩ መዝገቦች የተፈረዱባቸው ፍርዶች ከዚህ መዝገብ ጋር እንዲያያዝ ጠይቋል። ያልቀረቡ ተከሳሾች ሕጉ በሚያዘው መሰረት ጥሪ እንዲደረግላቸውም አመልክቷል። በዕለቱ ዶክተር መረራ ጉዲናን ከወከሉ ሁለት ጠበቆች በችሎቱ የነበሩት አቶ ወንድሙ ይብሳ በበኩላቸው የደንበኛቸው ክስ ከሌሎች ተከሳሾች ተነጥሎ እንዲታይላቸው ጠይቀዋል። የዋስ መብታቸው ተከብሮላቸው በውጭ ሆነው ጉዳያቸው እንዲከታተሉም ለፍርድ ቤቱ አቤት ብለዋል። ፍርድ ቤቱ የዋስ መብቱን ጥያቄ የሚያልፈው ከሆነ በሚወስነው ፖሊስ ጣቢያ በተወሰኑ ሰዓቶች እየፈረሙ በቤታቸው ተወስነው እንዲቆዩ አመልክተዋል። ይህን ማመልከቻ በዝርዝር በጽሑፍ ለፍርድ ቤቱ አስገብተዋል። ከዚህ በተረፈም ደንበኛቸው የስኳር ህመምተኛ ስለሆኑ ጉዳዩ እልባት እስኪያገኝ ድረስ ቢያንስ እስከ ብይኑ ድረስ ባሉበት እስር ቤት ወይም ቃሊቲ ማረሚያ ቤት አዛውንቶች ማቆያ ዞን 4 እንዲቆዩ ትዕዛዝ እንዲሰጥላቸው አመልክተዋል። ፍርድ ቤቱም አቃቤ ሕግ በተከሳሽ በኩል ለቀረበው የዋስ መብት ጥያቄ በጽሑፍ መልስ እንዲሰጥ አዞ መልሱን ለመቀበልም የካቲት 30 2009 ዓ.ም ቀጥሯል። ዛሬ በችሎት ላልተገኙ ተከሳሾች በአዲስ ዘመን ጋዜጣ ጥሪ እንዲደረግላቸው ትዕዛዝ ሰጥቶ ጋዜጣውን ለመቀበል ለመጋቢት 29 ቀን 2009 ዓ.ም ቀጠሮ ቆርጧል። ዶክተር መረራ ጉዲናም አሁን በሚገኙበት እስር ቤት እንዲቆዩ ትዕዛዝ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እናመሰግናለን መለስካቸው። ከማሰናበታችን በፊት እዛው ያሉበት እንዲቆዩ ያስፈለገበት ለምንድን ነው?
ቆንጅት፣ አቶ ወንድሙ ይብሳ የዶክተር መረራ ጉዲና ጠበቃ እንደነገሩኝ ከሆነ አንደኛ በዚህ ባሉበት በአሁን ባሉበት ማዕከላዊ እስር ቤት ያሉበት ክፍል ሰፋ ያለ እና ከእሳቸው ጋር የታሰሩ አንድ ሰው ብቻ በመሆናቸው የተሻለ ምቾት ስላለው፣ ሁለተኛ እዚያ አካባቢ ያሉ ሰዎች አብረው የቆዩ ስለሆኑ የበለጠ የተመቸ ሆኖ አግኝተውታል። በተለይ ደግሞ ሌላው ነገር እዚያ አካባቢ በአሁኑ ጊዜ በወህኒ ቤት ወይንም በማረሚያ ቤቶች እንዳለው እንደሚታየው የተፈለገውን ልብስ መልበስ አይቻልም። ማረሚያ ቤቶቹ ያዘጋጁት ዩኒፎርም ስላለ፣ የእስረኛ ልብስ ስላለ ያን መልበስ ግዴታ ነው። ከዚህ ግዴታ ይወጣሉ ማለት ነው የሚሰው የዚህ ቢቆዩ። በክሊንቶንና በቃሊቲ ማረሚያ ቤቶች እንደሚደረገው ዩኒፎርም ለመልበስ አይገደዱም። ያላቸውን የፈለጉትን አይነት ልብስ መልበስ ይችላሉ። በተለይ ደግሞ ከተለያዩ ሰዎች ጋር ለመገናኘትም ያላቸው እድል እዚህ በጣም ሰፊ ነው። የመጨረሻውና ምናልባት ትልቁ ምክንያታቸው አሁን ያሉበት ማዕከላዊ እስር ቤትና የእሳቸው ቤት ያለበት በአንጻራዊ ሁኔታ ከቅሊንጦም ሆነ ከቃሊቲ እስር ቤቶች በጣም ቀረብ ያለ ነው። በዚህ ምክንያት እሳቸው የፈለጓቸውን ነገሮች ለማግኘት ከቤተሰቦቻቸው በጣም ቀረብ ይላል። ስለዚህ የተመቸ ስለሆነ ነው እንግዲህ ይህን የመረጡት፣ ይህን ማመልከቻ ያስገቡት በዚህ ምክንያት ነው። ይሄ ነው እንግዲህ ቆንጅትና አሉላ። አቶ ወንድሙ ይብሳ የዶክተር መረራ ጉዲና ጠበቃ እንደነገሩኝ